ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 13 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ቆንጂት ታዩና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
ድርድር ለመጀመር እየተዘጋጁ ያሉት ገዢው ኢህአዴግና ሀገር አቀፍ ፓርቲዎች ከመካከላቸው 3 ቋሚ አደራዳሪዎችን መረጡ።
ቋሚ አደራዳሪ ከተመረጠ በኋላና አጀንዳ የሚያደራጅ 3 ቁጥር ያለው ኮሚቴ አቋቁመናል። ሌላ ደግሞ
የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ናቸው የሰማችኋቸው። ዝርዝሩ በአብይ ርዕስ ይቀርባል። አርዕስተ ዜናውን ቆንጅት ታሰማናለች።
ሶማሊያና አካባቢዋ ሀገሮች ለቸነፈር በተጋለጡበት በዚህ ጊዜ የዩናይትድ ስቴትስ ፕሬዚደንት ትራምፕ የውጭ እርዳታ ለመቁረጥ ያላቸው እቅድ እንዳሳሰባቸው 2 የዩናይትድ ስቴትስ ምክር ቤት አባላት ገልጸዋል። የኬንያ የመከላከያ ሚኒስቴር የአፍሪካ ሕብረት ተልእኮ አሚሶም ውስጥ የተሰማሩ ወታደሮቹ የጽንፈኛውን ቡድን የአልሸባብ ካምፕ ደምስሰው 52 ታጣቂዎች ገለዋል ሲሉ ተናገሩ የሚሉትና ብዙ ተቀሩ ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሶማሊያና በአካባቢዋ ያሉ ሀገሮች ለቸነፈር ተጋልጠው ባሉበት በዚህ ጊዜ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የውጭ እርዳታ እንዲቆረጥ ያላቸው እቅድ ያሳሰባቸው መሆኑን 2 የዩናይትድ ስቴትስ የምክር ቤት አባላት አስታወቁ። በዩናይትድ ስቴትስ የተወካዮች ምክር ቤት ሪፑብሊካኑ የሚኒሶታ ክፍለ ሀገር ተወካይ ታም ኤመር ስለ አፍሪካ ቀንድ ድርቅ ሚኒያፖሊስ ከተማ ውስጥ በተደረገ ውይይት ላይ ባሰሙት ንግግር አስተዳደሩ 31 ከመቶ የውጭ እርዳታ እንዲቆረጥ ያቀረበው ሐሳብ የሰብአዊ እርዳታ ጥረቶችንና ሽብርተኝነትን ለመታገል የተያዙ መርሃ ግብሮችን የሚጎዳ ነው ብለዋል። እንደ አልሸባብ ያሉ ሽብርተኛ ቡድኖች አሉ እንዲህ ያሉ ቀውሶችን አጋጣሚ የመጠቀም ታሪክ አላቸው። ያ አሁን እንዲደገም እድል ልንሰጥ አይገባም ብለዋል የምክር ቤት አባሉ። ዲሞክራት የዩናይትድ ስቴትስ የተወካዮች ምክር ቤት አባል አን ክሎቨርቸር በበኩላቸው የዩናይትድ ስቴትስ የድርቅና የቸነፈር ሰለባዎች ለመሰደድ ከመገደዳቸው አስቀድማ ሀገራቸው እያሉ መርዳት አለባት ብለዋል። የሶማሊያ የገንዘብ ሚኒስትር አብድራህማን ድዋሌ በሀገሪቱ ድርቁ እየተባባሰ መሆኑን ለቪኦኤ ገልጸዋል።
በሶማሊያው የአፍሪካ ህብረት ተልእኮ አሚሶም ውስጥ የተሰማሩ ወታደሮቹ አንድ የጽንፈኛውን ቡድን የአልሻባብን ሰፈር ደምስሰው 52 ታጣቂዎችን ገድለዋል ሲል የኬንያ የመከላከያ ሚኒስቴር አስታወቀ። የጦር መሳሪያዎችን መማረካቸውንም አክሎ ገልጿል። ሚኒስቴሩ ባወጣው መግለጫ ወታደሮቹ በታችኛው ጁባ ባድሃዴ ከተማ አካባቢ ባለው የአልሻባብ ሰፈር ላይ ዛሬ ከሌሊቱ 7 ሰዓት ላይ ጥቃት እንደከፈቱ አመልክቷል። ጥቃቱ የተሰነዘረው የአልሻባብ ተዋጊዎች በስፍራው መኖራቸው በስለላ ሰራተኞች ከተደረሰበት በኋላ መሆኑን አክሏል። በቦምብ የተመታው የአልሻባብ ሰፈር ሶማሊያ ያሉት የኬንያ ወታደሮች በሚጠቀሙበት የጦር ሰፈር አካባቢ ያለ መሆኑን አንድ የአካባቢው ነዋሪ ተናግረዋል። የኬንያ ወታደሮች መትረየሶችን፣ ጥይቶችና ፈንጂዎችን ጨምሮ ብዛት ያለው መሳሪያ መማረካቸውንም ኬንያ አስታውቃለች። ባድሃዴ ኪስማዮ 200 ኪሎ ሜትር ርቀት ላይ የምትገኝ ስትሆን አሁንም የአልሻባብ ዋና ዋና ይዞታ ከሆኑ ከተሞች አንዷ ነች። ከኪስማዮ በስተምዕራብ ያሉ ነዋሪዎችም ዛሬ በሶማሊያ ክልላዊ ኃይሎችና በአልሻባብ ታጣቂዎች መካከል ሌላ ውጊያ ተካሂዷል ብለዋል።
የኢጣሊያ መንግስትና ካቶሊካዊት ቤተ ክርስቲያኒቱ በጋራ በመሆን አፍሪካውያን ስደተኞች ወደ ሀገሪቱ የሚገቡበትን መንገድ የሚያመቻች አዲስ ዘዴ ለመፍጠር እየተሰባሰቡ ናቸው። በዚህ ሰብአዊ መተላለፊያ ባሉት እቅድ መሰረት ኢትዮጵያ መጠለያ ካምፕ ውስጥ የሚኖሩ ከኤርትራ፣ ከሶማሊያና ከደቡብ ሱዳን የሆኑ ወደ 500 ስደተኞች ወደ ኢጣሊያ የሚዘዋወሩበት መንገድ እያመቻቹ ናቸው ተብሏል። ሮም የምትገኘው ዘጋቢ ጆሴፊን መኬና ለአፍሪካ ክፍል ባልደረባ ለኪም ሌዊስ እንደገለጸችው ሂደቱ እስከ 2 ዓመት ድረስ እንደሚራዘም ታውቋል። ኪም ከጆሴፊን ጋር ያካሄደችውን አጠር ያለ ቃለ ምልልስ አዲሱ አበባ ያቀርባል።
የኢጣሊያ መንግስት ከካቶሊክ ቤተክርስቲያንና ካሪታስ ከመባለው የካቶሊክ በጎ አድራጎት ድርጅት ጋር በመተባበር ነው ኢትዮጵያ መጠለያ ካምፕ ውስጥ የሚገኙትን 500 ስደተኞች ወደ ኢጣሊያ የሚሸጋገሩበትን ኮሪዶር ለመፍጠር ያቀደው። ስደተኞቹ ከኤርትራ፣ ከሶማሊያና ከደቡብ ሱዳን መሆናቸውንም የሮማ ዘጋቢ ጆሴፊን ገልጣለች። ጆሴፊን እንደገለጠችው እነዚሁ የረድኤት ድርጅቶች ከመንግስት ጋር በመተባበር ከዚህ ቀደም ሶሪያውያን ስደተኞችን እንዳወጡ የሚታወስ ሲሆን ይህ አሁን አፍሪካውያን ስደተኞችን የማውጣት እቅድ ግን ለመጀመሪያ ጊዜ የሚካሄድ ነው። አፍሪካውያን ስደተኞችን ከኢትዮጵያ በማውጣቱ ሂደት የኢትዮጵያ መንግስት ያለውን አስተያየት የአፍሪካ ክፍሏ ኪም ጠይቃ ጆሴፊን ከሮማ ይህን መልሳለች።
Well, the Ethiopian Deputy Foreign Minister, Ms. Harut Zemene, met
ጆሴፊን እንደገለጠችው የኢትዮጵያዋ ምክትል ውጭ ጉዳይ ሚኒስትር መሰረት ዘመነ ከኢጣሊያ የልዑካን ቡድን ጋር ተገናኝተው ለጉዳት የተጋለጡ እነዚህን ስደተኞች የማውጣቱ ጥረት የሚያስመሰግን መሆኑን በመግለጽ ድጋፋቸውን ሰጥተዋል። ኢጣሊያም ስደተኞቹን የመርዳቷ ውሳኔ እጅግ ጠቃሚና የሚያስደስት እንደሆነ ነው ሚኒስትሯ ያስረዱት። በአሁኑ ወቅት የኢጣሊያው የልዑካን ቡድን ትግራይ ውስጥ ከኤርትራ አዋሳኝ ድንበር ላይ ባሉት መጠለያ ጣቢያዎች የመጀመሪያውን ቅኝት እያካሄደ ሲሆን ይህንንም ጉዞ ያመቻቸው ጋንድ የተሰኘው መንግስታዊ ያልሆነ የአካባቢው የሰብአዊ እርዳታ ድርጅት ነው። ኪም በዚያ ውይይቷ የሊቢያ አሳ አጥማጆች አስከሬን ማግኘታቸው ተዘግቦ ነበርና ስለ ሁኔታው እንድታስረዳት ላነሳችላት ጥያቄ ጆሴፊን ከሮም ስትመልስ አዎ፣ አራት ሴቶች የሚገኙበት በጠቅላላው የ28 ስደተኞች አስከሬን እንደተገኘ መነሾም የስደተኞቹ ጀልባ በመሰበሯ ባህር ውስጥ በመስጠማቸው እንደሆነና የሟቾች አስከሬንም እዚያው ሊቢያ ውስጥ በሚገኘው የህገወጥ ስደተኞች መካነ መቃብር እንደተፈጸመ ተናግራለች።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ትናንት ፈረንሳይ ዋና ከተማ ፓሪስ ፖሊሱን በጥይት የገደለው ተብሎ የተጠረጠረው ታጣቂ አስከሬን አጠገብ በእጅ የተጻፈ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን የሚያሞግስ ወረቀት መገኘቱን የሀገሪቱ የጸረ ሽብር አቃቤ ሕግ ፍራንሷ ሞሊን ገለጹ። አጥቂው የ39 ዓመት ዕድሜ ያለው ካሪም ቼፍሪ የሚባል ነው ብለዋል። ካሁን ቀደም ባደረጋቸው የጥቃት ሙከራዎች ረጅም ሬኮርድ ያለው ሰው ነው ሲሉም አቃቤ ሕጉ አስታውቀዋል። ፖሊሶች ባለፈው የካቲት ወር አስረውት በቂ ማስረጃ ባለመገኘቱ እንዲለቁት መገደዳቸውን የተገለጸው ፖሊሶች ቾፍሪ ሌሎች ግብረአበሮች ይኖሩት እንደሆነ እየተከታተሉ ናቸው ብለዋል ባለስልጣኑ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ይህ ጥቃት በፈረንሳይ በመጪው እሁድ በሚካሄደው ምርጫ ላይ ምንም አይነት አንድምታ አይኖረውም ሲሉ በትዊተር ጽፈዋል። ይህ በዚህ እንዳለ ፓሪስ ሻንዘሊዜ ጎዳና አቅራቢያ ከደረሰው ከዚህ የሽብርተኛ ጥቃት በተያያዘ ሲፈለግ የነበረው ቤልጅየማዊ አንትወርፕ ከተማ ውስጥ እጁን ለፖሊሶች ሰጥቷል። ዛሬ አንድ የቤልጅየም አቃቤ ሕግ በሰጡት ቃል የራሱን ምስል ቁጥር አንድ ተጠርጣሪ ሽብርተኛ ተብሎ በማህበራዊ መገናኛ የተሰራጨውን ካየ በኋላ ትናንት ከመሸ ፖሊስ ጣቢያ መጥቶ እጁን ሰጥቷል ብለዋል። ስለ ተጠርጣሪው ሌላ ተጨማሪ ማስረጃ አልተገኘም። ለፓሪሱ ጥቃት ኃላፊነት የወሰደው እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ሰዎቹን ተኩሶ የገደላቸው አቡ ዩሱፍ ቤልጂያዊ የሚባል የእስላማዊ መንግስት ተዋጊ ነው ማለቱ ይታወሳል። ፖሊሶች በጥቃቱ የተገደለውን ታጣቂ 3 የቤተሰብ አባላት ለጥያቄ በቁጥጥር ስር አውለዋል።
የዩናይትድ ስቴትስ አርካንሳ ግዛት በ12 ዓመት ውስጥ የመጀመሪያ የሞት ቅጣት ፈጸመች። ሊዴል ሊ የተባለው የ50 አንድ አመት እድሜ ሰው የሞት ቅጣቱ የተፈጸመበት እንዲዘገይለት የቀረበውን አቤቱታ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውድቅ ካደረገ በኋላ ነው። ሊ የሞት ቅጣት የተፈረደበት በአውሮፓውያኑ የዘመን አቆጣጠር በ1993 ዓመተ ምህረት የዛሬ 24 አመት ማለት ነው። አንዲት ሴትም በሌባ ጎማ ቀጥቅጦ በመግደሉ እንደነበረ ተገልጿል። ጠበቃው ባወጡት መግለጫ የምንጠይቀው ሊ ዘመናዊ የተፈጥሮ የዘር ሐረግ ወይም የህብለ ብራዬ ወይም የዲኤንኤ ምርመራ ከወንጀሉ ነጻ መሆኑን አረጋግጦልኛል ያለውን ፍርድ ቤቱ እንዲሰማለት ብቻ ነው ብለዋል። ሊ የሚያስተኛውን ወይም ህሊናን የሚያስተውን መድኃኒት ሚዳዞማልን ጨምሮ 3 አይነት መድኃኒቶች ተሰጥተውት ነው የተገደለው። ግዛቲቱ ያላት የመድኃኒቱ አቅርቦት በዚህ ወር መጨረሻ ከጥቅም ውጪ እንደሚሆን ተነግሯል። እናም ያ ከመሆኑ በፊት ባሉት 11 ቀናት 8 የሞት ቅጣት የሚፈጸምባቸው ፍርደኞች አሰናብታ የነበረ ሲሆን አብዛኞቹ በእስረኞቹ የይግባኝ አቤቱታዎች እንዲዘገዩ ተደርገዋል።
በመጨረሻም በሰሜናዊ አፍጋኒስታን ማዛር አልሸሪፍ ከተማ በሚገኝ የጦር ሰፈር የታሊባን ተዋጊዎች ጥቃት ከከፈቱ በኋላ ከባድ ውጊያ እየተካሄደ መሆኑን የሀገሪቱ ባለስልጣናትና ሽምቅ ተዋጊዎቹ ተናግረዋል። የአፍጋኒስታን የመከላከያ ሚኒስቴር ቃል አቀባይ በንጽጽር ሰላማዊ በሆነችው ባላክ ክፍለ ሀገሯ ከተማ ቢያንስ አንድ ወታደር መገደሉንና ብዙዎች መቁሰላቸውን ነው የገለጹት። ዜናው አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሚያዝያ 13 2009 ዓመተ ምህረት ምሽት ፕሮግራም ነው።
በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በረጲ አካባቢ በተለምዶ ቆሼ የሚል ተቀጥያ ስም በተሰጠው ቦታ በደረሰው አደጋ ሕይወታቸውን ያጡ ቤተሰቦች ትናንት አደጋው የደረሰበትን 40ኛ ቀን አስበው ውለዋል።
የአንዲት ክፍል ስቱዲዮ ነች ተሰጣኛለች፣ የተከራይ ስለሆነ ተሰጣኛለች። አይቼዋለሁ፣ ብዬ አይቼዋለሁ። ምንም ነገር የለውም። ከዚያች ላይ እንደዚህ ኑሮ ለእሱም ውሃ የለውም፣ መብራት የለውም። እንዴት ይገባል እዚያ ላይ?
አቶ ባየህ ከሰባት ቤተሰባቸው ጋር ጉዳት በደረሰበት የረጵያ አካባቢ ተከራይተው ይኖሩ ነበር። ቤታቸው ከወደመባቸው መካከል የተናገሩም አሉ።
የቤት ካርታውን ሰጥቶናል። ካርታውን ቢሰጠንም ግን ለቤት መስሪያ ተብሎ 1 ሚሊዮን ብር የተፈቀደው እስካሁን ምንም እጃችን ላይ የገባ ነገር የለም። የቤት ክራይም ተፈቅዷል። የ1 ሚሊዮኑም ተፈቅዷል። በወረቀት ነው የተሰጠን።
ቴዲ ይባላል። በአደጋው አባቱንና ሌሎችም የቤተሰቡን አባላት አጥቷል። ሁለቱንም ለጥያቄው መልስ ዝግጅት ላይ ይቀርባሉ። ጠብቋቸው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተንበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ድርድር ለመጀመር እየተዘጋጁ ያሉት ገዢው ኢህአደግና ሀገር አቀፍ ፓርቲዎች ከመካከላቸው 3 ቋሚ አደራዳሪዎችን መርጠዋል። የድርድሩን አጀንዳ የሚያደራጅ ኮሚቴም አቋቁመዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ዘገባ አለው።
የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በተሰኘው ሰነድ ላይ የሚያደርጉት ውይይት በመጠናቀቁ ነው ኢህአደግና አገር አቀፍ ፓርቲዎች ወደ ቀጣይ ጉዳዮች የገቡት። በዚህ ሰነድ ከተጠቀሱት ነጥቦች የበለጠ ጊዜ የወሰደው ደግሞ የአደራዳሪዎች ጉዳይ ነው። ሶስተኛ ወገን በአደራዳሪነት መሳተፍ እንዳለበት የጠየቁ ፓርቲዎች በአንድ ወገን፣ በራሳቸው በፓርቲዎቹ እንዲመራ የሚፈልጉት ደግሞ በሌላ ወገን ሆነው ያለ ስምምነት ሳምንታትን አስቆጥረዋል። ራሳቸውን ስድስቱ በማለት የሚጠሩትና ሌሎች ፓርቲዎች ሶስተኛ ወገን በአደራዳሪነት እንዲሳተፍ ሲጠይቁ፣ ኢህአዴግና ሌሎች ደግሞ በራሳቸው በፓርቲዎች እንዲመራ አቋማቸውን ሲገልጹ ቆይተዋል። ከስምምነት የተደረሰውም ራሳቸውን ስድስቱ በማለት ከሚጠሩት ፓርቲዎች ከሰማያዊ በስተቀር 5ቱ ልዩነታቸውን አስመዝግበው በድርድሩ ለመቀጠል በመስማማታቸው ነው። ቋሚ አደራዳሪ ከፓርቲዎቹ መካከል እንዲመረጥ መግባባት ላይ የተደረሰውም ይህንኑ ተከትሎ ነው። እነሆ ፓርቲዎቹ ከትናንት በስቲያ ሚያዝያ 11 ባደረጉት ስብሰባ 3 ቋሚ አደራዳሪዎችን መርጠዋል። ምርጫው በሚስጥራዊ ድምፅ አሰጣጥ የተካሄደ መሆኑን የመያድ ምክትል ፕሬዝዳንት አቶ ሙልጌታ አበበ ገልጸዋል። ዋና ደራዳሪ ከመያድ ሁለተኛው ከኢዴፓ ሶስተኛው ደግሞ ከአትፓ መመረጣቸውን ማመልክተዋል።
ዋና ደራዳሪ አቶ አሰፋ አብቶል ወይም ሊቀመንበር ሰብሳቢ እንደማለት ነው።
አቶ አሰፋ አብቶል የመያድ ተቀዳሚ ምክትል ፕሬዝዳንት።
ተቀዳሚ ምክትል ፕሬዝዳንት ነው በፓርቲ ስልጣናቸው። ሁለተኛ ወይም ተቀዳሚ ምክትል አደራዳሪ ደግሞ አቶ ዋሲሁን ተስፋዬ የኢዴፓ አስተባባሪ ኮሚቴ አባል ነው። ሶስተኛ አደራዳሪ ማለት ምክትል ማለት ነው። አቶ አለማየሁ የአፋ ወይም የአዲስ ራዕይ ትውልድ
ፓርቲ
ሊቀመንበር ናቸው። ይህ ምርጫ በሚካሄድበት ጊዜ በጣም በሰከነ መልኩ ነው የተደረገው።
በድርድሩ ሰነድ ላይ የሚደረገው ውይይት በመጠናቀቁም አጀንዳ የማደራጀት ስራ ኮሚቴ በማቋቋም ጭምር መጀመሩንም አቶ ሙልጌታ ተናግረዋል።
ቋሚ አደራዳሪ ከተመረጠ በኋላ እና አጀንዳ የሚያደራጅ ሶስት ቁጥር ያለው ኮሚቴ ያቋቁመናል። ሌላ ደግሞ
መቼ? በዛው ዕለት ሮብ ማለት ነው።
ሮቡ ያቋቋም ነው አቶ መላኩ መሰለና አቶ ገብሩ፣ ከገዢው ፓርቲ ደግሞ አቶ አስፈላሽ። ሶስቱ አጀንዳ አደራጅ ሆነው ተመርጠዋል። በቋሚነት ሚዲያውንም ጭምር አብረው እንዲሰሩ ፍቃድ ሰጥቷል ቤቱ። ቀጣይ የሚሆነው ምንድን ነው? በዚህ 15 ቀን ከ11 ጀምሮ ማለት ነው ባሉት 15 ቀናት አጀንዳዎች ተካተው ይገባሉ። ለእነዚህ ለአጀንዳ አደራጅ ኮሚቴ ይደርሳል። አጀንዳ አደራጅ ኮሚቴ አጀንዳውን አደራጅቶ ለክቡር ሰብሳቢ ሲሰጥ ክቡር ሰብሳቢ ይሄ መጠናቀቁን ካረጋገጠ በኋላ ፓርቲዎችን ይጠራል። ያ ጨምሮ ማለት ነው።
ፓርቲዎቹ በአጀንዳዎቹ ላይ ከተስማሙ በኋላ ዋናው ድርድር እንደሚጀመርም የመያድ ምክትል ፕሬዝዳንት አብራርተዋል። በኢህአዴግና በአገር አቀፍ የተቃዋሚ ፓርቲዎች መካከል ድርድር የሚካሄደው በፌዴሬሽን ምክር ቤት አዳራሽ እንደሆነም ተገልጿል። መድረክና ሰማያዊ ፓርቲ አሁንም ድርድሩን እንዳቋረጡ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የዕለቱ አብይ ርዕስ ነበር የቀረበው። የትንታኔው መጽሔት ይቀጥላል።
ዩናይትድ ስቴትስ በምዕራብና በምስራቅ አፍሪካ የሚንቀሳቀሱትን የሽብር ኃይሎች ለማሸነፍ በሚደረገው ትግል ስታበረክት የቆየችውን ድጋፍ በአዲሱ የፕሬዚደንት ትራምፕ አስተዳደርም የምትቀጥል መሆኗን አንድ የሀገሪቱ ከፍተኛ ወታደራዊ መኮንን ጠቆሙ። በሶማሊያ ብሔራዊ መከላከያ ኃይሉን ለመገንባትም ተጨማሪ የአሜሪካ ወታደሮች መግባታቸውን አስታውቀዋል መኮንኑ። የአሚሶም ኃይሎች በአውሮፓውያኑ የዘመን አቆጣጠር በ2018 ዓመተ ምህረት መውጣት እንደሚጀምሩ በመጪው የአውሮፓውያን ዓመት ማለት ነው ተገልጿል። በዚሁ መግለጫ ወቅት መለስካቸው አማሃ ዘገባውን ይዟል።
የዩናይትድ ስቴትስ የአፍሪካ እዝ በእንግሊዝኛ አጠራሩ አህጽሮት አፍሪኮም ዋና አዛዥ ጄኔራል ቶማስ ዲ ወልድሃውዘር ትናንት ከሌሎች የአፍሪካ ከፍተኛ ወታደራዊ መኮንኖችና ዲፕሎማቶች ጋር በመሆን የቴሌፎን ጋዜጣዊ መግለጫ ሰጥተዋል። በዚህ ወቅት ከተለያዩ ሀገሮች ጋዜጠኞች ከተሰነዘሩት ጥያቄዎች መካከል አዲሱ የፕሬዚደንት ትራምፕ አስተዳደር በምዕራብ አፍሪካ በተለይ በሻድ ሐይቅ ተፋሰስ ሀገሮች አካባቢ ቦኮ ሐራም የተሰኘውን አሸባሪ ኃይል ለማንበርከክ ከሚፋለሙ የህብረ ብሔሩ የጋራ ግብረ ኃይልና በሶማሊያ ደግሞ አልሸባብን ለማሸነፍ ከሚታገለው አሚሶም ጋር የሚያደርገው ትብብር እንዴት ያለ ቅርጽ እየያዘ እንደሆነ የሚጠይቅ ነበረ። ጥያቄው የቀረበላቸው ጀነራል ወልድሃውዘር አጭር ለማይባል ጊዜ በቻድ ሐይቅ አካባቢ ቦኮ ሐራም እና አይሲስ የተባሉትን አሸባሪ ቡድኖች ለመደምሰስ ሲደረግ የነበረውን ትግል የአሜሪካ ወታደራዊ ኃይል ሲያግዝ እንደነበረ አስታውሰዋል። የህብረ ብሔሩ የጋራ ግብረ ኃይል አዛዥ ጀነራል ኦዲኦሱን በጋራ ጉባኤው ላይ ማለትም በዩኤስ የአፍሪካ እዝና በአፍሪካውያን ተባባሪዎቹ መካከል በተካሄደው ጉባኤ ላይ በአሁኑ ወቅት እየተከናወኑ ስላሉ ውጊያዎች ሲናገሩ እንደነበረም ጠቅሰዋል። ወደፊት ይሆናል ያሉትንም ጠቁመዋል።
በዚህ ሳምንት ባደረግነው ውይይት መሰረት ወደፊት በሄድን መጠን ያለንን ድጋፍ መስጠታችንን እንቀጥልበታለን። ሁኔታው በጠየቀው መጠንም ማስተካከያ እናደርጋለን። በቻድ ሐይቅ ተፋሰስ አካባቢ በህብረ ብሔሩ ጥምር ግብረ ኃይል በኩል የምናደርገው ትብብርና ድጋፍ ብዙም ሳይለወጥ የሚቀጥል ይሆናል ማለት ይቻላል።
በሶማሊያ የአሚሶምን ቆይታና ብሔራዊውን ወታደራዊና የደህንነት ኃይል ለማደራጀት እየተከናወነ የሚገኘውን ስራም ከቀረቡላቸው ጥያቄዎች ተነስተው ወታደራዊ አዛዦችና የአፍሪካ ህብረት ኮሚሽን ልዩ ተወካይ መልሶች ሰጥተዋል። ጄኔራል ቶማስ ወልድሃውዘር በአሁኑ ወቅት ተጨማሪ የአሜሪካ ወታደሮች ወደ ሶማሊያ እየገቡ መሆናቸውን እውነት መሆኑን ገልጸው እነዚህ ግን በውጊያ የሚሰ የተሰማሩ እንዳልሆኑም አመልክተዋል። ወደ ሶማሊያ የሚገቡት ወታደራዊ አባላት ጠንካራ የሶማሌ ሰራዊት የሚገነባበትን ዘዴና ብቃት በማጎናጸፍ ረገድ እገዛ ለማበርከት ነው ብለዋል። የአፍሪካ ህብረት በሶማሊያ አስተማራው የጦር ኃይል ወይንም አሚሶም ከሶማሊያ በሚቀጥለው አመት መውጣት እንደሚጀምር በእርግጠኝነት ያሳወቁት ደግሞ የአፍሪካ ህብረት ኮሚሽን ልዩ ተወካይ አምባሳደር ፍራንሲስኮ ማዴሪያ ናቸው።
ባለን እቅድ መሰረት በመጪው አመት ማለትም በ2018 የአሚሶም ኃይሎችን ማስወጣት እንጀምራለን። ምክንያቱም ጀነራል ዋልድሃውዘር እንዳሉትም ለዘላለም ሶማሊያ ውስጥ ለመኖር እቅድ የለንም። ሶማሊያ የሶማሊያውያን ናት። እኛ እንደ ሌሎች አፍሪካውያን ሁሉ የየራሳችን አገሮች አሉን። ለሶማሊያ ህዝብ ያለንን ድጋፍ አሁንም እንቀጥላለን። የሶማሊያ ህዝብን መርዳትም አለብን። የተረጋጋች ሶማሊያ ተጠቃሚዎች ሁላችንም ነን።
የዩናይትድ ስቴትስ የአፍሪካ ህዝብና የአፍሪካ መከላከያ ኃይል ከፍተኛ ኃላፊዎች በአንድ ስፍራ ሲሰባሰቡና ሲመክሩ ይህ የመጀመሪያቸው እንደሆነ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ በጦርነት የተጎዱ አካባቢዎችን ለማረጋጋት በተያያዙ ጥረቶች ለመተባበርና ለዓለም ደህንነት ዋና ስጋቶች ናቸው ያሏቸውን የኢራንና የሰሜን ኮሪያን የኒውክሌር መርሃ ግብሮች ማስወገድ ስለሚቻልበት መንገድ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የኢጣሊያው ጠቅላይ ሚኒስትር ፓኦሎ ጀንቲሎኒ ተወያይተዋል። የሰሜን አትላንቲክ የጦር ትብብር ድርጅት አባል ሀገሮችን ስምምነትና የአውሮፓ ህብረትን ማጠናከር እንዲሁም ሽብርተኝነትን መዋጋት የሚሉት የሁለቱ መሪዎች አበይት አጀንዳ እንደነበሩም ተገልጿል። ላቲካ ሆክ ዘግባለች። ሶሎሞን ክፍሌ ያቀርበዋል።
ፕሬዚዳንት ዶናልድ ትራምፕ ትላንት ሐሙስ ከኢጣሊያው ጠቅላይ ሚኒስትር ፓውሎ ጀንቲሎኒ ጋር በጋራ በሰጡት ጋዜጣዊ መግለጫ ኢጣሊያ በሜዲትራኒያን ባህር ላይ ለአደጋ የተጋለጡ ፍልሰተኞችን ሕይወት ለማትረፍ የተጫወተችውንና እየተጫወተች ያለችውን ሚና አወድሰዋል። የአውሮፓን ድንበሮች ደህንነት የመጠበቁን ጠቃሚነት ግን ጫና ሰጥተውታል።
And a responsible approach to refugees is one that seeks the eventual return.
ስደተኞቹን በተመለከተ ኃላፊነት የተሞላው ተግባር የሚሆነው በመጨረሻ ወደ መጡበት ተመልሰው የአገሮቻቸውን የመልሶ ግንባታ እንዲረዱ ማስቻል ነው።
ዓለማችን በየአካባቢው ለአሸባሪዎች አደጋ ተጋልጣለች ሲሉ ያከሉት ፕሬዝዳንት ትራምፕ ዋነኞቹ ስጋቶች ግን ኢራንና ሰሜን ኮሪያ ናቸው ሲሉ አውስተዋል። ሚስተር ትራምፕ የደህንነት መስሪያ ቤቶች ያን ስምምነት እንዲመረምሩ ትዕዛዝ ከሰጡ ጥቂት ቀናት በኋላም ከዚህ ቀደም ዓለም አቀፉ ማህበረሰብ ከኢራን ጋር የደረሰውን የኑክሌር ስምምነት ዳግም ተችተዋል።
ኢራን has not lived up to the spirit of the agreement.
ኢራን እስካሁን የስምምነቱን መንፈስ ተከትላ አልተጓዘችም።
ፕሬዝዳንቱ ሰሜን ኮሪያን በተመለከተም ቻይና የፒዮንግያንግን አካሄድ እንድትቀይር ኢኮኖሚያዊ ጫና ትጠቀማለች ብለው ተስፋ እንደሚያደርጉ ተናግረዋል። ትራምፕ በተጨማሪም የቻይናው ፕሬዝዳንት ሺ ጂንፒንግ እርምጃ እንዲወስዱ ጫና አድርጌባቸዋለሁ ብለዋል።
I actually told them, I said, you'll make a much better deal on trade if you get rid of this menace.
በግልጽ ነግሬያቸዋለሁ። ይህን የህብረተሰብ ጠንቅ ማስወገድ ከቻሉ ወይም በሰሜን ኮሪያ ስለሚቃጣው ዛቻ አንድ ነገር ካደረጉ በንግዱ ዘርፍ በጣም የተሻለ ስምምነት ያገኛሉ ብያቸዋለሁ።
የኢጣሊያው ጠቅላይ ሚኒስትር ፓውሎ ጀንቲሊዮኒ በበኩላቸው ሀገራቸው በመጪው ወር የሰባቱን በኢንዱስትሪ የበለጸጉ ሀገሮች መሪዎች ጉባኤ ስታስተናግድ የዩናይትድ ስቴትስን ፕሬዝዳንት ለመቀበል በጉጉት ትጠብቃለች ብለዋል።
Confido che sarà un'occasione per mostrare l'unità.
I trust it will be enough.
የነዚህ ሀገሮች መሪዎች ሲገናኙ አንድነታቸው እጅግ ጠቃሚ መሆኑን ለማሳየት እድል ያገኛሉ ብዬ አምናለሁ። ምክንያቱም በአሁኑ ወቅት የህብረቱ አስፈላጊነት ከመቼውም የበለጠ ነው።
ትላንት ከሁለቱ መሪዎች የጋራ ጋዜጣዊ መግለጫ አስቀድሞ ጀንቲሊዮኒ እዚህ በዋሽንግተን ዲሲ በተደረገ ስብሰባ ላይ ሲናገሩ ሽብርተኝነትን ለማሸነፍ ወታደራዊ ድል ብቻ በቂ አይሆንም ብለዋል።
There is a military solution in Raqqa, but there is not a military solution in
በራካ ወታደራዊ መፍትሄ አለ። በደማስቆ ግን ወታደራዊ መፍትሄ የለም። ይህን አገዛዝ ለማስወገድ ያለው መፍትሄ ፖለቲካዊ ነው።
የኢጣሊያው መሪ አክለውም ሀገራቸው የሽብርና የትጥቅ ግጭቶችን ከስረ መሰረታቸው ለማጥፋት ቁርጠኛ መሆኗን ነገር ግን ግባን ለመምታት የሌሎቹ ሀገሮች ድጋፍ እንደሚያስፈልጋት አስረድተዋል።
ክብራትና ክብራን አድማጮች ከምሽቱ 3 ሰዓት ከ25 ደቂቃ ነው አሁን በአዲስ አበባና በአካባቢዋ ዋሽንግተን ዲሲ እና በአካባቢያችን ደግሞ ከቀኑ 8 ሰዓት ከ25 ደቂቃ ሆኗል። አርብ ሚያዝያ 13 2009 ዓ.ም በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየምሽቱ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ680 እና በ15580 ኪሎሄርዝ በ19 እና በ49 አጭር ሞገድ ሜትር ባንዶች ማለት ነው እንዲሁም በናይል ሳት የምናስተላልፍላችሁን ጋቢና ፕሮግራማችንን እንድታደምጡ እንጋብዛለን።
በኢንተርኔት amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ።
አቀናባሪው ንጉሱ ታምሬ ነው። የምሽቱ ዝግጅታችን የምናስተናግዳችሁ እኔ ሰለሞን አባተና
ቆንጂት ታዬ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ።
ቪኦኤ አዲሱ የህዋቱ ባለስልጣን የህዝባው የኢትዮጵያ እንዳጠባቂ ነኝ ብለውስ ደግሞ አሁን ዞረው ምርጫ ብርድን ያን ሁሉ 100% ለህዋት ሰጥተው ዛሬ ደግሞ ተመጣጣኝ ነበር ግድያው ብለው ያምናሉ። በጣም ያሳዝን ነው። እንዴት ነው ግድያ ተመጣጣኝ የሚሆነው? ሰው የሰው ህይወት ከምን ጋር ነው የሚመጣጠነው? እኒህ ሰዎች ላይመለሱ ሄደው ቤታቸው ተዘግቶ እናቶቻቸው ቤተሰቦቻቸው እያለቀሱ እርግጠኛ ነኝ ከሺዎች በላይ ናቸው። 669 እንኳን የተባለው ያ እንኳን በአራት በአምስት በስድስት ሰው ቢባዛ የሚያለቅሰውን ህብረተሰብ በሺዎች ቢቆጠር ነው። እና ህወሓት ነው የዚህ ሁሉ ችግሩ። አሁን እስኪ ዝም ብላችሁ አስቡት። የት ነው ብጥብጡ ያለው? ማን ነው የሚሻረውና የሚሾመው? የሚሾመው ብአዴንና ኦህዴድ ደቡብ ህዝብ ነው። ለምን ግልጹን አንነጋገርም? በነገራችን ላይ እንደሚሉት ከሆነ በምርጫ መጣት ሰው እንዴት ነው እነሱ የሚሽሩት? ሁለተኛ እነ በቀለ ገርባንን ሌሎች ስብታስም የህወሓትን አቋም ስለተቃወሙ ነው። በወልቃይት ያለው ህብረተሰብ፣ በኮንሶ ያለው ህብረተሰብ በዚህ ስርዓት የመጣ ችግር ነው። ህወሓት የሚባለው ድርጅት ዛሬ ደግሞ ከተቃዋሚዎች ጋር ደራደራለሁ ይላል። እንዴት የሚደራደረው? ህገ መንግስቱን ቢከተል እኮ ይሄ ሁሉ ችግር አይመጣም። ለምንድን ነው የወልቃይት ህዝብ፣ የኮንሶ ህዝብ ይሄ ሁሉ የሚገረፍ በገዛ ሀገሩ? ለምን ኤፈርት ይሄ ሁሉ የሀገሪቱን ግማሽ ሀብት ለምን ተሸከመ? እስኪ አስቡት፣ ቁጭ ብላችሁ አስቡት።
ሄሎ ውድ ቪዎች እንደምናቸው ደራናቸው ወይ የምታረጉት እንደው እጅግ በጣም የከበረ አገልግሎት የሚያስደንቅ ነው። በተረፈ አንዳንድ አስተያየቶችን ግን እጅግ በጣም የሚያሳዝን ስለሆነ አስተያየት ለመስጠት ፈልጌ ነው። በሀብታሙ ላይ የሚደረግ አስተያየት በተለያየ አቅጣጫ እሰማለሁኝ። ሀብታሙ የደረሰበትን ያየውን የተመለከተውን ነገር አቅርቧል። እናንተም ስጠይቁት ያሳለፈበትን እውነታን ያስቀመጠው ያን እውነት መቀበል እንግዲህ የአድማጩ እንትን ነው። እናንተ መቀረባችሁት እውነትን ማስተላለፍ ነው። በሁለቱም ወገን የምታደርጉት ነገር እጅግ በጣም ሙያዊ አቀራረብ ስለሆነ እጅግ በጣም አደንቃችኋለሁ። ከሜሪላንድ አካባቢ የምደውልልኝ እውነቱን አፈቀው እባላለሁ። ይህ በተረፈ እጅግ በማደንቀው የሙያ አገልግሎታችሁ እንድትቀጥሉበት።
ጤና ይስጥልኝ ቪዮች፣ ሰላም ለእናንተ ይሁን። እንኳን ለዳግማ ትንሣኤ ያደረሳችሁ ሁላችሁንም። መቼም እንደው የአህያ ጭራ ቢዘጋ በጣም ደስ ይለኛል። እኔ ግን የሚገርመኝ ነገር እዚህ ምናልባት አስተያየት የምንሰጥበት ቅርጫት መቼ ነው የሚከፈተው? የእናንተ ቅርጫት እኮ የእኛን ድምፅ እየበላ አስቸግሮናል። አሁን እኛም በቃ እንደ አህያ ጭራ እንደተዘጋው የእኛ ድምፅ ደግሞ ይከፈትልን እንላለን። በዚህ አዎ፣ ትችት ያለ ነገር ነው። እኔ ተቃዋሚ ፓርቲ ደጋፊም አይደለሁም፣ ኢህአዴግም ደጋፊ አይደለሁም። እኔ ከህዝብ ጋር ነኝ፣ ማንም ያቀኛል። ግን ቅርጫት ውስጥ ነው የምከቱት። ይሄ ነገር መስተካከል አለበት። ትልቅ ማስ ሚዲያ ነው። እንወዳቸዋለን፣ እናፈቅራቸዋለን። አይን ናችሁ እናንተ፣ ሁለመናችን ናችሁ። እናመሰግናለሁ። ታሪኩ ነው ከኖርዝ ካሎሪና።
ስለ አስተያየቶቻችሁ እናመሰግናለን።
በነገራችን ላይ ቅርጫት የለንም። ለአድማጫችን መግለጽ የምንፈልገው የሁላችሁንም አስተያየቶች እናከብራለን። ስለ አይነታቸው ምርጫ የለንም። የአስተያየት አሰጣጥን ስርዓት፣ የሰውን የአድማጭን ስነ ልቦና ያገላለጽ ትክክለኛነት ተጠብቀው እስከመጡ ድረስ በአስተሳሰብ ወይም በያዙት መልእክት ላይ ሚዛንም የሆነ ቅርጫት የለንም እኛ። ስለዚህ ባስተያየቶቻችሁ ቀጥሉ ባካችሁ።
የስልክ መስመራችንን በድጋሚ ለማስታወስ 202-0259942 የውስጥ መስመሩ 14 ነው። በድምጽ በተቀረጸው መመሪያ መሰረት አኑሩ። አሁን ከዚህ ቀደም እንዳደረጉት ሰዎች ማለት ነው። እኔ በኢሜይል እንጂ ስልክም አልደውል ካላችሁ ደግሞ አድራሻችን horn@voanews.com ነው፣ ላኩልን።
ክቡራትና ክቡራን አድማጮች የዜናና የትንታኔው መጽሔት እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቋል። ሙዚቃን ጋብዛችሁ ሰበቤ በመኪያ ባይሉ ድንቅ ነው። የመኪያ
ግሩም ዜማ ነው።
ግሩም ነው፣ ድንቅ ነው። መኪያ ባህሉ አሁን 3:32 ሆነ። የሰዓቱን ዋና ዋና ዜና ቆንጆ ተሰማናለች።
ሶማሊያና አካባቢዋ ሀገሮች ለቸነፈር ተጋልጠው ሳለ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የውጭ እርዳታ ለመቀነስ ያላቸው ሀሳብ አሳስቦናል ሲሉ ሁለት የሀገሪቱ ማለት የዩናይትድ ስቴትስ የምክር ቤት አባላት ገለጹ። የኬንያ የመከላከያ ሚኒስቴር በሶማሊያዊ አፍሪካ ህብረት ተልእኮ አሚሶም ውስጥ የተሰማሩ ወታደሮቹ የጽንፈኛ ቡድን የአልሸባብ ካምፕን ደምስሰው 52 ታጣቂ ገደሉ፣ ብዙ ጦር መሳሪያም ወርሰዋል ሲል አስታወቀ። የኢጣሊያ መንግስትና ካቶሊካዊት ቤተክርስቲያኒቱ በጋራ ሆነው አፍሪካውያን ስደተኞች ወደ ኢጣሊያ የሚገቡበትን መንገድ የሚያመቻች አዲስ ዘዴ ለመፍጠር እየተሰባሰቡ መሆናቸው ተሰማ። ፈረንሳይዋ ዋና ከተማ ፓሪስ ሻንዘሊዜ ላይ ፖሊሱን በጥይት የገደለው ተብሎ የተጠረጠረው ታጣቂ አስከሬን አጠገብ በእጅ የተጻፈ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን የሚያሞግስ ወረቀት መገኘቱን የፈረንሳይ የጸረ ሽብር አቃቤ ሕግ ፍራንሷ ሞሊን ገለጹ።
አመሰግናለሁ ቆንጂት ለሰዓቱ ዋና ዋና የዓለም ዜና። አሁን አየር ላይ ለያዛችሁን አድማጮቻችን የአሜሪካ ድምፅ ነው እያደመጣችሁ ያላችሁት። በ19 በ22 እና በ25 ሜትር ባንድ እንዲሁም ናይል ሳት ላይ ነው የምንገኘው። ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሚያዝያ 13/2009 ዓ.ም ዕለተ አርብ ስርጭታችን ነው። የሁለተኛው አጋማሽ የመጀመሪያ ዝግጅታችን ለጥያቄው መልስ ነው።
በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በረቂ አካባቢ በተለምዶ ቆሼ የሚል ተቀጥያ ስም በተሰጠው ቦታ በደረሰው አደጋ ህይወታቸውን ያጡ ቤተሰቦች ትናንት አደጋው የደረሰበትን 40ኛ ቀን አስበውለዋል። በአደጋው ለሞቱ ሰዎች ቤተሰቦች ከኢትዮጵያ መንግስትና ከበጎ አድራጊ ግለሰቦች እንዲሁም ከክልል መንግስታት የተዋጣ እርዳታ ከ80 ቢሊዮን ብር ወይም ከ4 ሚሊዮን ዶላር በላይ መድረሱ በመንግስት መገናኛ ብዙሃን ተዘግቧል። በአደጋው ቤተሰቦቻቸው ላጡ እንደ ሁኔታው ቤት፣ ቦታ፣ ጥሬ ገንዘብ እንደሚሰጥም ተነግሯል። የአደጋው ሰለባ የሆኑ ሰዎች በሶስት ምድቦች እንደሚከፈሉ እነርሱም ከአመታት በፊት በአካባቢው ቤት ቀልሰው የሚኖሩ፣ በኪራይ ቤቶች የሚኖሩና የቆሻሻውን ክምር ሰርስረው ተጠልለው የሚኖሩ መሆናቸው ተገልጿል።
በህጋዊነት ቤት ሰርተው ለረጅም አመታት ከሚኖሩ ቤቶቻቸው ከወደሙባቸውና ተከራይተው ከሚኖሩ ሁለት ሰዎችን ለጥያቄው መልስ ዝግጅት ጋብዘናል። በነገራችን ላይ ይህ ፕሮግራም ባለፈው ሳምንት ሳይቀርብ የቀረው ከአድማጮች ለቀረቡ ጥያቄዎች መልስ እንዲሰጡ የመንግስት ተጠሪ ለማግኘት ወደ አዲስ አበባ አስተዳደር ያደረግነው ተደጋጋሚ የስልክ ጥሪ ምላሽ በማጣቱ ነበር። በዛሬውም ዝግጅት የከተማው አስተዳደር የኮሙኒኬሽንስ ቢሮ ኃላፊን ወይዘሮ ዳግማዊት ሞገስን ለማግኘት ብንጥርም ስልካቸው ስለማይነሳ የሚሉት ቢኖር ማካተት አልቻልንም። ስለ መንግስቱ ለመናገር ፍላጎት ያለው ወይም ዝግጁ የሆነ ማንም ባለስልጣን ቢኖር ግን እኛም ለማስተናገድ ዝግጁ ነን። በጥረታችንም እንቀጥላለን። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። ለጥያቄው መልስ
እሺ፣ እንደምን ዋላችሁ? አቶ ቴዲ በየነ፣ አቶ ባዬ አሉ?
አለ። እግዚአብሔር ይመስገን።
እሺ፣ እንግዲህ ዛሬ 40ቸው ነው በአደጋው የሞቱ ቤተሰቦቻችሁና ዘመዶቻችሁ አይደለም እንዴ? አቶ ቴዲ ያሉኝ፣ እስቲ ግለጹልኝ እንዴት ነበር ሁኔታው? ዛሬ 40
ሁኔታው በጥሩ ሁኔታ እየተካሄደ ነው። ከፈጣሪ ጋር እንግዲህ ያው ብዙ ሰዎች እየመጡ እየተቃመሱልን ነው።
አቶ ባዬ፣ አደጋው እንግዲህ ከደረሰ ይሄውና 40 ቀን ሆነ። እስቲ ያላችሁበትን ሁኔታ ጠቅለል አድርገው ያስረዱኝ። የእርሶ ሁኔታ እንዴት ነበረ? መጀመሪያ እንዴት ነበረ ኑሮ? ተከራይቶ ነው የሚኖሩት? ከመቶዎቹ ቤቶች ባለቤቶች አንዱ?
አዎ፣ ተከራይቶ የሚኖረው ለቴዲ ቴዲ በየነ ቤት ነው። እነሱ ጎረቤት ነበር ያለሁት፣ እነሱ ጋር ተከራይቶ ነበር የሚኖረው። የእነሱ ቤት ነው፣ የእኔ ቤት የተያዘ ነው። ተከራይቶ በምኖርበት ሁኔታ 6 ዓመት ነው እነሱ ጋር የቆየሁት፣ እነ ቴዲ ጋር። ከዚያ እንግዲህ አጋጣሚ ተከሰተብኝ። ሲከሰት በቃ እኔ ምንም ማድረግ አልቻልንም። በአሁኑ ጊዜ ያለነው ሁኔታ ከባድ ነው። የተሰምናቱ እንደዚህ መኖር አንድ ቤት ሰርፎኛል እሱም ጋ እንዴት አድርጌ እንደማሳድገው በጣም ነገሮች ሁሉ ስታሲው በጣም ከባድ ነው። ባለቤቴ ልጄን እና ያደራ ልጄን ነው ያጣሁት።
አዝናለሁ።
ሶስት ቤተሰቤን ነው ያጣሁት። አንደኛው አራተኛው ልጄ ተርፎልኛል፣ አለርት ሆስፒታል ነበር።
ስንት አመቱ ነው?
7 አመቱ።
እሺ፣ አቶ ቴዲ በየነ አከራይ ነበሩ?
አዎ፣ የአከራያችን ልጅ ነው። እንደ ቤተሰብ እንደ ወንድም እንደ እህት ነው አብረን ነው የምንኖር ነው።
አቶ ቴዲ አንተ ሲ ሞተብህ ሰው አለ በአደጋው?
7 ሰው ነው ያጣሁት እኔ ከቤተሰቦቼ፣ ወንድሜና አክስቴ፣ ወንድሜ ከልጆቹ እስከ ሚስቱ እስከ ሰራተኛ እና አቴ
እና ዛሬ 40ቸው ነበረ። እንግዲህ የሞተው የእስልምና ሃይማኖት ተከታይም ነው ክርስቲያንም ነው። የአርባውን ስነ ስርዓት ህዝቡ ጠቅለል ብሎ በአንድነት ነው ያከበረው ልትነግረኝ ትችላለህ?
አብዛኛው ሰው ዛሬ ነው ያከበረው። እሑድ ደግሞ ያው የሚያከብሩ ሰዎች አሉ። ምክንያቱም አብዛኛው ሰዎች ስራ ስለሆኑ እሑድ ይገኛሉ ብለው ያከበሩ ሰዎች። እኛ ጋርም በጥቂቱ ብዙ ሰዎች መጥቷል። አሁን እያከበር ነው። በዛ ቦታ ነው የምንገኘው።
ብዙ ሰው አሁን እዛው ነው ያለው ወይስ ወደ ሌላ ቦታ ተሰራጭቷል?
ተበታትኗል። በጣም ብዙ ሰዎች ተበታትኗል። በየቦታው ነው የተበታተኑት።
ወዴት ወዴት እንደሄዱ ታውቃላችሁ? መንግስት ቦታ ሰጥቷቸው ቤት ሰጥቷቸው ነው ወይስ ከሰዎች ጋር ተጠግተው በፊት እንደነበረው በድንኳን ነው ህዝቡ ያለው? ህዝቡ ያለበትን ሁኔታ አቶ ባየም ቢሆን ውስጥ ያስረዱኝ።
እሺ አሁን ይባለንበት መንግስት የፈጠው ቤት ዝም ብሎ ቤት ማለት ይቻላል? ምክንያቱም ቀለም የለውም ምን የለው ኮርኒስ የለው ምንም ነገር የለም። እኔ አይቻለሁ። እኔ አንድ ክፍል ስቱዲዮ ነች ተሰጣኛለች የተከራይ ስለሆነ ተሰጣኛለች አይቼዋለሁ ግጄ አይቼዋለሁ። ምንም ነገር የለውም። ከዚያሽ ላይ እንደዚህ ኑሮ ለሱም ውሃ የለውም መብራት የለውም እንዴት ይገባል? እዚያ ላይ አካባቢው እንዳለ አፈር ነው ጭቃ ነው። እዚያ ለመግባት በጣም ከባድ ነው። አሁን በአሁኑ ጊዜ እኔ እየኖር ያለሁት ዘመርጋ ነው። ተደግቼ ነው እየኖር ያለሁት።
የት ነው ቦታው? ይሄ ቤቱ የተሰጠው
እዚያው ሰፈር ነው። አሁን የምኖረው እዚያው ሰፈር ነው። ኮንዶሚኒየም የተሰጠን ቅኒቶ የሚባለው ማረሚያ ቤት ታች ነው።
እሺ ቴዲስ፣ ስለዚህ ምን የምታውቀው አለ? አንተ እንግዲህ ከአከራዮቹ ከመቶዎቹ ቀደም ብሎ ቤት ከሰሩት መካከል ናቸው ቤተሰቦችህና ቤት ተሰጥቷቸዋል?
ቦታ ተሰጥቷል፣ ግን ያ ቦታ ላይ እስካሁን በእጃችን ምንም አልገባ አሳይቶናል። ብርም ምንም ነገር የሰጠን ነገር የለም። እስካሁን ምንም የተደረገልን ነገር የለም። መሬቱን አይተናል። ካርቶን ቤት ቆርቆሮት እንኳን ለመስራት ፍቃድ አልሰጠን እንኳን ለመጠለል ማለት ነው።
ያ እንግዲህ ይሄ ፕሮግራም እኔ አሁን እናንተንም ማወያይበት ፕሮግራም ለጥያቄው መልስ ይባላል እና ከአድማጮች ጥያቄዎች መተውልናል እና እስቲ አንዳንዶቹን የአድማጮቹን ጥያቄ ላሰማችሁ፣ አንድ ባንድ እናንተ ትመልሱልኛላችሁ።
ተናስተልኝ እንደምን አላችሁ ቢዎች? በጣም አመሰግናለሁ ድሩን ስላገኘው። ቆሸ ተብሎ በተለምዶ በሚጠራው ሰፈር ላይ የደረሰውን አደጋ አስመልክቶ በእውነት እኔም ሀዘኔን ለመግለጽ ፈልጋለሁ። ጥያቄ በተለይ መንግስት የአዲስ አበባ መስተዳደር አካባቢ ለተጎዱ ሰዎች የቤት ካርታ የአንድ አመት ገንዘብ ለክራይ ቤት የሚሆን ወደ 1 ሚሊዮን የሚጠጋ መስሪያ ገንዘብ እሰጣለሁ እያለ ብዙ በቴሌቪዥን እንሰማለን። አሁን እነዚህ የተጎዱ ሰዎች በዚህ ገንዘብ ላይ ምን ያህል ሚና አላቸው? ለምሳሌ የአማራ ክልል ወደ 5 ሚሊዮን ብር፣ የተከበሩ ዶክተር ሼክ አላሙዲን ወደ 40 ሚሊዮን ብር፣ ሌሎችም እንደዚሁ ካምፓኒዎችም የተለያዩ ገንዘቦች ሰጥተዋል። እና ይህን ገንዘብ ቁጥጥርና ክትትል የሚያደርጉበት እኒህ ተጎጂዎች ምን አይነት መካኒዝም አብጅተዋል? ከአዲስ አበባ መስተዳደር ጋር ሆነው ገንዘቡን እንዳይመዘበር፣ ለምሳሌ ካምፓኒዎች ቤቱን እንሰራለን ብለው ወስደው በ500 ሺህ ብር የሰረቱን ቤት ወደ 1 ሚሊዮን ነው ብለው ቢሉ ይህንን ቁጥጥር የሚያደርጉበት ጉዳይ ምን ያህል እነሱ ክትትልና በኮሚቴስ ምን ያህል አብረው እየሰሩ እንደሆነ ግልጽ ያደረጉት ነው። እና መሰገን
እንግዲህ ሰምታችኋል ጠያቂያችን የሚሉትን። እናንተ ተደራጅታችሁ ይሄ ከህዝብ ተዋጣ የተባለውን መንግስትም ያበረከተውን የየክልሉ መንግስትም በጎ አድራጊ ግለሰቦችም ያበረከቱትን ገንዘብ በምን ሁኔታ ነው እየተቀበላችሁ ያላችሁት ነው የሚሉት። በገንዘብ መልክ ነው ወይ በቤት ነው ወይ በካርታ መልክ ነው ወይ ነው የሚሉት። እስቲ ቴዲ ብታብራራልኝ መልስ ብትሰጠኝ።
በእርግጥ መንግስት አሁን ካርታ የቤት ካርታውን ሰጥቶናል። ካርታውን ቢሰጠንም ግን ለቤት መስሪያ ተብሎ 1 ሚሊዮን ብር የተፈቀደው እስካሁን ምንም እጃችን ላይ የገባ ነገር የለም። የቤት ክራይም ተፈቅዷል፣ የ1 ሚሊዮኑም ተፈቅዷል። በወረቀት ነው የተሰጠን። ያ ወረቀቱን ግን ወስደን ማህበራዊ ጉዳይ አስገብተናል ብሩን ለመውሰድ። ሆኖም ግን ትዕዛዝ ስላልመጣልን ያው ካርታውን ኮፒና የምንወስድበትን 1 ሚሊዮን የቤት ክራዩን አንድ ላይ በተሰራበት ሁኔታ ነው ያለው። የተሰራ ውሳኔ ስላልመጣልን ይሰራላቸው የሚል ነገር ስላልመጣ ይሄንን ኮፒ አድርጋችሁ ስልካችሁን ቁጥራችሁን ስጡን የሚል ነገር ነው የመጣው። እና ይሄንን ነገር ደግሞ ያው ሰተናቸው እስካሁን ምንም አንድም ብርጃችን ላይ የደረሰ ነገር የለም።
መልካም ነው። ቴዲ እናንተ የምትቀበሉት ይህንን ገንዘብ ከአዲስ አበባ ከተማ አስተዳደር ነው?
አዲስ አበባ ከተማ አስተዳደር ያው ገንዘቡን አይ ቲንክ ለማህበራዊ ጉዳይ ነው ያስተላልፈ መሰል። እኛ ከማህበራዊ ጉዳይ ነው ብሩን ትወስዳላችሁ ተብለን የነበረው እና ያኔ ካርታ ርክክብ ይካሄዳል ተብሎ እኛ ያው በሰዓቱ በቼክ ይሰጠናል ብለን እንጠብቀን ነበረ። ግን አይነት ነገር ሳይሆን ያው እያንዳንዱ ለቤት ክራይ በወር 7 ሺህ ብር፣ 84 ሺህ ብር ለአመት 1 ሚሊዮን ብር፣ ያ የነፍስ ዋጋ ደግሞ 40 ሺህ ብር በአንድ ሰው፣ ከዛም ደግሞ ለምግብ ፍጆታ ለ3 ወር በ4500 ብር ሂሳብ ተሰርቶ እና ተሰልቶ የተሰጠ ነገር ነበረ። የተሰጠ ነገር ነበረ ስልሽ ያው በገንዘብ ሁኔታ ሳይሆን ያው በወረቀት ላይ ተሰፍሮ ይህን ያህል ብር ይደርሳል የሚል ነገር ነው። እኛ ግን ቼክ ነበር የጠበቅነው። ከዛም በኋላ ያው አሁን ኦልሬዲ 3 ሳምንቱንን ዶክመንቶችን አስገብተን ያው በመጠባበቅ ላይ ነው ያለነው። ስንጠይቃቸው ምዛ ያሉት ከላይ ፈቃድ ስላልመጣ ይሰራላቸው ምን ነገር እስኪመጣ ነው የምንጠብቀው። ካልመጣ ግን በፍጹም ምንም ነገር ልናስተናግድ አልችልም ብለው ነው የመጣነው። ያው እኛም የቤት መከራያን ብርም የለንም፣ ምክንያቱም ሁሉም ነገር እዛው ወድሟል። እጃችን ላይ ምንም ነገርም የለም። ያው በሰዓቱ ከብር መፈጸሚያ የተባለ ይሰጠ ነበረ። በሰዓቱ ለአንዳንድ ጉዳዮች አውለነዋል 10,000 ብር። አሁን ግን ያው ተሰርቶም እስካልተሰጠን ድረስ ምንም የምናደርገው ነገር የለም። ምክንያቱም በአሁን ሰዓት የቤት ክራይ በጣም ውድ ነው። የመከራየት አቅሙም የለንም። ከዚህ በኋላ ራሱ እንዴት ማድረግ እንዳለብን ራሱ አሁን አንዱ ከአንዱ እየተበዳደረ ነው ያለው። ዛሬ 40 ቀን መታሰቢያ ነው። እስካሁን በድንኳን በቆርቆሮ መጋዘን ቆይተናል። ከዚህ በኋላ ደግሞ የት እንደምንሄድ ራሳችንም አሁን ግራ ገብቶናል። አሁን ሁሉም ነገር ጨለማ ነው የሆነበት።
ወደ ኋላ ልመልስህና ምን አይነት ቤት ነበራችሁ እናንተ? ስንት ክፍል ቤት ነው?
የኛ ቤት ሸክላ ነው የሰራሁት።
ስንት ክፍል?
ትልቁ ቤት ወደ 6 ክፍል ቤት ነው። ዋናው ትልቁ ቤት ማለት ነው። ሰርቪሶች አሉ፣ መኪና ቤቶች አሉ፣ ኮሪደር አለ። ዋናው ቤት ማለት ነው። ከኋላ ደግሞ ሰርቪስ ቤቶች ደግሞ እኛ ወጣት እንደመሆናችን መጠን የራሳችን ሰርቪስ ቤቶች አሉ። እሱም ወደ 5 ክፍል ነው።
ከኋላ 5 ክፍል ያለው የሰርቪስ ቤት ነበራችሁ። ለዚህ እንግዲህ ካርታ ተሰጣችሁ?
የእሱ ነገር እንኳን የካርታ የተሰጠው ለአባውራ በሚል ነው እንጂ አሁን እኔ አባውራ ልጅ ነኝ። እኔ አሁን ትዳር መስርቼ እህቴን ትዳር መስርታ ልጆችን ወልዳ 2 ልጆች አሏት። አንደኛውም እንደዚሁ እህቴ ትዳር መስርታ 2 ልጅ ወልዳለች። ዘን አሁን መንግስት ብሎ ያለው ለአባውራ ልጆች ቤት ሰርቼ እሰጣለሁ የሚል ነገር አውጥቷል። ግቢ ውስጥ ይኖሩ ስለነበረ ማለት ነው። እኛ ደግሞ አንዳንድ በስራ ምክንያትም ያልተመቸንም ሰዎች ነበርንና ከወጣን ከአንድ ወር ከምናምን 5 ወር ምናምን የሆነን ሰዎች አለን። ያንን ቤት አከራይተን እኛ ደግሞ እዛ ጋር ያንን ብር ወስደን እዛ እየከፈልን ተከራይተን የምንኖር ነበርን። ግን መንግስት ምንድን ነው በቃ እናንተ አይገባችሁም፣ ያባወራ ልጆችን ብትሆኑ ሊገባችሁ የሚችለው ነገር ከአባታችሁ ነው እንጂ መንግስት ያወጣው ፓኬጅ እናንተን አይመለከትም ብለው ነው እንትን ያለው። አሁን እህቴ 2 ልጆች ወልዳ እዛው አንድ ክፍል ይዛ እየኖረች ነው ያለው፣ አንድ ቤት ማለት ነው። እኔም ግን አባታችን በህይወት ስለሌለ አባታችን ቤት እየኖርሽ ነው በሚል እሷን አሁን ከዚህ ፓኬጅ ውስጥ አውጥተዋታል። ይህንን ነገር ደግሞ እኛ ይግባን ብለናል። ልክ አይደለም አሰራሩ። ምክንያቱም እህታችን ልጆቹን ይዛ እዛው በአደጋው ሮጣ ነው ያመለጠችው። ምንም ነገር የደረሰ ነገር የለም። በወረቀት የሰፈረ ነገር ነው እንጂ ወይም ደግሞ እኛ ምንም ነገር ከመስማታችን በፊት ሚዲያ ላይ ነው የምንሰማው።
እሺ፣ መስመር ላይ ቆየኝ ቴዲ፣ መስመር ላይ ቆየኝ። ወደ አቶ ባዬ ልመለስ። እሺ አቶ ባዬ፣ እርስዎ ደግሞ ከተከራዮች ወገን ኖትና ቤት ተሰጥቶናል፣ ነገር ግን አልተለሰነም እንዲህ ብለው ነው ያስረዱኝና ይሰጣል የተባለ ገንዘብ አለ ለእናንተ?
ክቡራትና ክቡራን አድማጮች፣ በመግቢያው ላይ $4 ሚሊዮን ወይም 80 ቢሊዮን ብር የተባለው 80 ሚሊዮን ብር ተብሎ እንዲስተካከል ከይቅርታ ጋር እንጠይቃለን። ቀደም ሲል በመግቢያው ላይ እንደተጠቀሰው የተከበራቸው አድማጮች በዚህ ዝግጅት ላይ እንዲሳተፉ የአዲስ አበባ አስተዳደር ተጠሪዎችን ለማግኘት ለሁለት ተከታታይ ሳምንታት ያደረግነው ጥረት አልተሳካም። በነገው ምሽት ይህ ዝግጅት ከቀሪ ክፍሉ ጋር በሙሉ ይቀርባል። ተከታተሉት።
ተከታዩ ዝግጅት አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ግብጽ በኢትዮጵያ ሰላም እንዳይኖር የሚጥሩ ወገኖችን ለማስቆም ተስማምታለች ተባለ። ሙዚቀኛዋ እማሆይ ጽጌ ማርያም ገብሩ ጥርጣሬ ቢኖርም ዩናይትድ ስቴትስ ከአፍሪካ ጋር የምታካሄደው ጸረ ሽብር መቀጠሉ ተገለጸ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢትዮጵያ የተካሄዱትን ተቃውሞዎች ከጀርባ ሆነው የሚቆሰቁሱ ጸረ ሰላም ኃይሎች ያሏቸውን የሚያካሄዱትን ተቃውሞ እንቅስቃሴ ለማቆም ግብጽ ተስማምታለች ሲሉ ለሀገር ውስጥ ሚዲያ መናገራቸውን africanews.com የተባለው ድረገጽ ዘግቧል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን ያሉት በሀገሪቱ ስላሉት አበይት ጉዳዮች ለሀገር ውስጥ ጋዜጠኞች በተናገሩበት ወቅት ነው። ኢትዮጵያ ውስጥ ግጭት ከማቀጣጠል ጋር የተያዙ ማናቸውም አይነት ሰዎችና እንቅስቃሴን ለማስቆም ግብጽ መስማማቷን ጠቅላይ ሚኒስትር ኃይለ ማርያም መናገራቸውን ዘገባው ጠቅሷል። ግብጽና ኢትዮጵያ ተቃዋሚ የሚዲያ መረቦች በተለይም የኦሮሞ ሚዲያ ኔትወርክና ሌሎች የኢትዮጵያ መንግስት አሸባሪ የሚላቸውን ተቋማት እንቅስቃሴን ለማስቆም ቁርጠኛ መሆናቸውን ጠቅላይ ሚኒስትሩ አስታውቀዋል ሲል የዜናው አገልግሎት ጠቁሟል ይላል አፍሪካ ኒውስ ድረገጽ። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በበኩላቸው የግብጽን ህዝብ አንጎዳም ይሁንና የተፈጥሮ ሀብታችንን በመጠቀም ተግባር እንዲረዱን ያስፈልጋል። ግባችንን ለማስፈጸም አብረን መስራት እንዳለብን ለግብጽ ህዝብ ለማስገንዘብ ነው እዚህ የመጣሁት ማለታቸውን አፍሪካ ኒውስ ድረገጽ ጠቅሷል። የኢትዮጵያ ውጭ ጉዳይ ሚኒስትር ይህን ያሉት ከሀገሪቱ ፕሬዝደንት አልሲሲና ከአቻቸው ሳሚ ሹክሪ ጋር ለመነጋገር ወደ ግብጽ በሄዱበት ወቅት ነው። የግብጽ መሪ በበኩላቸው ካይሮ የሁሉም ሀገሮች ሉዓላዊነትን ታከብራለች፣ በጎረቤቶቹ ሀገሮች የውስጥ ጉዳይ አትገባም፣ በእነሱም ላይ አታሴርም ማለታቸውን አፍሪካ ኒውስ ድረገጽ ጠቅሷል። በጋርዲያን ጋዜጣ ድረገጽ በበኩሉ ስለ 93 ዓመት ዕድሜ እማሆይ ጽጌ ማርያም ገብሩ ጽሑፍ አቅርቧል። የክላሲካል ሙዚቃ ደራሲና ፒያኖ ተጫዋች የሆኑት እማሆይ ኢየሩሳሌም በሚገኘው የኦርቶዶክስ ቤተክርስቲያን ትንሽ ቤት ውስጥ እንደሚኖሩ፣ ትንሿ ቤታቸውም ትንሽ አልጋና የኢትዮጵያን ባንዲራ የለበሰ ፒያኖ እንዳለበት ጽሑፍ አውስቷል። የሙዚቃ ክሮች፣ በእጅ የተጻፉ ጽሑፎች ይታያሉ። የአጼ ኃይለ ሥላሴ ምስሎችም ተሰቅለዋል። ራሳቸው የሳሏቸው ሃይማኖታዊ ስዕሎችም ትንሿን ቤታቸውን እንዳደመቁ ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። ሰባት ቋንቋዎች የሚናገሩት እማሆይ ጽጌ ማርያም በተንደላቀቀ ኑሮ ያደጉ ናቸው። እሳቸውና እህታቸው በውጭ ሀገር ሄደው ለመማር የመጀመሪያዎቹ ነበሩ። በስድስት ዓመታቸው ነበር በጅቡቲ በኩል ወደ ስዊዘርላንድ ሄዱት። እዛ አዳሪ ትምህርት ቤት ገቡ። እንደ አውሮፓ አቆጣጠር በ1930ዎቹ ዓመታት ወደ ኢትዮጵያ ተመልሰው በመንግስት ስራ ተቀጥረው ለመስራት፣ በኢትዮጵያ ኦርቶዶክስ ቤተክርስቲያን ለመዘመር፣ በኢየሩሳሌም ለፓትርያርኩ አስተርጓሚ ሆነው ለመስራት የመጀመሪያዋ ሴት ኢትዮጵያዊት እንደሆኑ ጽሑፉ ያወሳል። አጼ ኃይለ ሥላሴ ፊት ቀርበው ይዘፍኑ እንደነበር፣ መኪና ይነዱ ፈረስም ይጋልቡ እንደነበር ጽሑፉ አክሏል። ገና በአስራዎቹ ዕድሜ ክልል ውስጥ እያሉ እንኳን በሴቶችና በወንዶች መካከል ልዩነቱ ምንድን ነው? እኩል ነን ይሉ እንደነበር መናገራቸውን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። ቤኒቶ ሙሶሎኒ እንደ አውሮፓ አቆጣጠር በ1936 ዓ.ም ኢትዮጵያን በወረረበት ወቅት ሶስት የቤተሰቦቻቸው አባላት እንደተገደሉ፣ እሳቸውም ወደ አውሮፓ እንደሄዱ፣ ከዚያም ሙዚቃ ለማጥናት ካይሮ ሄዶ ከቆዩ በኋላ ሞቃቱ አየር ስላልተስማማቸው ወደ አዲስ አበባ እንደተመለሱ ጽሑፉ ገልጿል። እማሆይ ጽጌ ማርያም ገብሩ ያነጋገረቻቸውን ጋዜጠኛና ባልደረባዋን ስለ ዓለም ፖለቲካ ይጠይቋቸው እንደነበር፣ ስለ ሂለሪ ክሊንተንና ስለ አንገላ መርከል እንደጠየቋቸው፣ አንገላ መርከልን እንደሚወዱ ትራምፕን ግን እንደማይወዱ መግለጻቸውን፣ ጋዜጠኛዋን ለእኩልነት እንድትታገል እንደመከሯት ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። በምንኩስና ዓለም ከገቡ በኋላ በሰሜን ኢትዮጵያ በሚገኝ ገዳም ለአስርተ ዓመት ያህል ባዶ እግራቸውን ይሄዱ እንደነበር ጽሑፉ ሳይጠቅስ አላለፈም። ኤንፒአር የተባለው ብሔራዊ ፓብሊክ ሬዲዮ ድረገጽ ደግሞ ዩናይትድ ስቴትስ ረድኤት በማቅረብ የመቀጠሏ ጉዳይ አጠራጣሪ በሆነበት በአሁኑ ወቅት አፍሪቃ ላይ የሚደረገው ጸረ አሸባሪነት ትብብር እንደቀጠለ ነው ይላል። ካሜሩንን ከሻድ መዲና በሚሎች ቻርና ሎጎን ወንዞች የቻድ ወታደሮችና ሌሎች ልዩ ኃይሎች እንዲሁም አራት መትረየሶች የተተከሉባቸው ጀልባዎች ይታያሉ። በከባድ የታጠቁ ወታደሮች ቦታ ለመያዝ ቁልቁል ሲወርዱ ይስተዋላሉ። ተጠባባቂ ኃይሎች ደግሞ መትረየሳቸውን ደግነው ይጠባበቃሉ። ወታደራዊ ልምምድ እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰረው ቦኮ ሐራም መሪን እንዴት መያዝ እንደሚቻል የሚያስተምር ወታደራዊ ልምምድ አካል መሆኑን የኤንፒአር ሬዲዮ ጣቢያ ድረገጽ አውስቷል። ፍሊንትሎክ 2017 የሚል ስያሜ የተሰጠው በዩናይትድ ስቴትስ የተመራው ቻድ ውስጥ ለሶስት ሳምንታት ያህል የተካሄደው ጸረ ሽብር ወታደራዊ ልምምድ ባለፈው ወር አብቅቷል። ቻድና በአካባቢው ያሉት ሀገሮች ካለፉት 8 ዓመታት ወዲህ የቦኮ ሐራም ጥቃቶች ኢላማ ሆነው ቆይተዋል። የቦኮ ሐራም እንቅስቃሴ የተጀመረው በሰሜን ምስራቅ ናይጄሪያ ሲሆን ወደ አጎራባች ሀገሮችም ተስፋፍቶ በብዙ ሺህ የሚቆጠሩ ሰዎች አልቀዋል። ወደ 3 ሚሊዮን የሚጠጉ የክልሉ ተወላጆች ደግሞ ከመኖሪያቸው ተፈናቅለዋል ይላል የኤንፒአር ድረገጽ። በአሁኑ ወቅት የፕሬዝደንት ዶናልድ ትራምፕ አስተዳደር ወታደራዊ ባጀትን ከፍ በማድረግ ለውጭ ሀገራት የሚሰጠውን እርዳታ በጣም ለመቀነስ አቅዷል። ይህ እንግዲህ ዩናይትድ ስቴትስ ከአፍሪካ ሀገሮች ጋር በመተባበር ለምታካሄደው ጸረ አሸባሪነት ጥረት ምን ማለት እንደሆነ ግልጽ አይደለም ይላል የኤንፒአር ድረገጽ ላይ የወጣው ጽሑፍ። የኦባማ አስተዳደር የአሜሪካ ወታደሮችን ከማስፈር ይልቅ አሸባሪነትን ለሚታገሉ ሀገሮች እርዳታ መስጠት ላይ ያተኩር እንደነበረ፣ ባለፈው ዓመት አሜሪካ የቻድ ሐይቅ ተፋሰስ በመባል ለሚታወቁት ሀገሮች ናይጄሪያ፣ ኒጀር፣ ቻድ እና ካሜሩን 156 ሚሊዮን ዶላር ለወታደራዊ ድጋፍ ለስልጠናና ለድንበር ጥበቃ እንዲውል ሰጥቷል። ዩናይትድ ስቴትስ ካለፈው ዓመት አንስቶ ለቻድ ተፋሰስ ሀገሮች ከ321 ሚሊዮን ዶላር በላይ ሰጥታለች። 175 ሚሊዮን ዶላር የሚሆነው በአስቸኳይ የምግብ ረድኤት ላይ እንደዋለ ኤንፒአር የተባለው ብሔራዊ ፓብሊክ ሬዲዮ ድረገጽ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ክቡራትና ክቡራን አድማጮች፣ ዝግጅቶቻችን ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። እስኪ ማጠቃለያ ዜና እናሰማችሁና ወደ ቀሪ ጉዳዮቻችን እናልፋለን።
ዩናይትድ ስቴትስ ዊኪሊክስ የሚባለው ምስጢራዊ ሰነዶችን የሚያጋልጠው ድርጅት መስራች ጁሊያን አሳንጅ ልትከስ እየተሰናዳች መሆኗን ምንጮች ለሲኤንኤን ገለጹ። የዩናይትድ ስቴትስ የፍትህ ሚኒስቴር አውስትራሊያዊውን ሰነድ ፈልፍሎ አጋላጭ አሳንጅን በሺዎች የተቆጠሩ ምስጢራዊ ሰነዶችን ይፋ ካደረገበት እንደ አውሮፓውያን ከ 2010 ዓመተ ምህረት ጀምሮ ምርመራ ሲያካሄድበት ቆይቷል። የማዕከላዊ ስለላ ድርጅት የሲአይኤ ዲሬክተር ማይክ ፖምፔዮ ባለፈው ሳምንት ዋሽንግተን ውስጥ ባደረጉት ንግግር በ2010 ያን የዩናይትድ ስቴትስ የጦር ሰራዊት ተንታኝ በአብዛኛው በዩናይትድ ስቴትስ ላይ ያተኮሩ የተወሰኑ ምስጢራዊ መረጃዎችን እንዲጠልፍ መመሪያ የሰጠው ዊኪሊክስ ነው ብለዋል። የፍትህ ሚኒስቴር አቃቤ ሕጎች ከዊኪሊክስ ጋር ግንኙነት ያላቸውን ሰዎች ለመክሰስ የክስ ረቂቅ እያዘጋጁ መሆኑን ዋሽንግተን ፖስት ጋዜጣ ዘግቧል።
አመሰግናለሁ ቆንጂት። ለማጠቃለያው ዜና አንዲት አጠር ያለች ታሪክ ላጫውትሽ ቆንጂት። እንዲሆነ
አጫውተን እሺ።
ከአፈ ታሪክ በቆየልን ወግ መሰረት አፕሪል 21 ወይም በኢትዮጵያ ቀመር ሚያዝያ 12 753 ዓመተ ፍዳ ወይም ዓመተ ዓለም የንጉሥ ኑሚቶርና የንግሥት አልባ ሎንጋ ልጆች የሆኑት ሮሙዩስ እና መንትያ ወንድሙ ሬሙስ ወላጆቻቸውን ያጡና አንዲት የዱር ተኩላ ወስዳ ታሳድጋቸዋለች። ተኩላይቱ የጉዲፈቻ እናታቸው ሆነች። ይህ አፈ ታሪክ መነገር የጀመረውን ቢሆን ከክርስቶስ ልደት በፊት በአራተኛው መቶ ክፍለ ዘመን አካባቢ ነው። እናም ሁለቱ ወንድማማቾች ሕፃናት የተገኙበት ቦታ ከስማቸው ቅንብር ሮም ተብሎ ተጠራ። ሮማም ተቆረቆረች። እነሆም ልክ ዛሬ ሮማ 2770 ዓመቷን ደፈነች። የጣሊያን ምልክትም ተኩላ የሆነው ለዚህ ነው።
የሚገርም ነው። ተኩላ ጥሩ እንስሳ ነበር ማለት ነው።
ጥሩ ሆና ተገኘች ለነ ሮሚውስ ማለት ነው። ክቡራትና ክቡራን አድማጮች፣ ዛሬ አንድ የዩናይትድ ስቴትስ 22 ብር ከ70 ሳንቲም ተመንዝሯል። የኢትዮጵያ ብሔራዊ ባንክ ላለፉት ሁለት ሳምንታት በነገራችን ላይ ዌብሳይቱን አላደሰም። ከኢንተርኔት ያገኙት መረጃ ነው። ከሚቴዎሮሎጂ ኤጀንሲ ባገኙት መረጃ መሰረት ነገ ቅዳሜ ሚያዝያ 14 አዲስ አበባ ከፊል ፀሐያማ ትሆናለች። ከፍተኛ ሙቀቷ 13 ከፍተኛ ሙቀቷ 27 ዝቅተኛው 13 ዲግሪ ሴልሺየስ ይሆናል። ለስንብት ሙዚቃ እንጋብዝ እያልን ነው። ንጉሱ ታምሬ ዋ ናሚቴ ጃለል ቲኬ ምንድን ነበር ትርጉሙ? ቆንጂት ያንቺ ሀገር ዜማ ነው
ያስከኝ። ያንተ ፍቅር
በዘበዘኝ
አስቸገረኝ ማለት ነው ብዬ ነው ማምነው። ከተሳሳትኩ ንጉሱ ያርመኝ።
አመልማል አባተ ነች የምትዘምርላችሁ እስከ ዝግጅታችን ፍጻሜ ድረስ። በእኛ በኩል በዚሁ እንሰናበታ። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታየነን፣ አብራችሁን ስለቆያችሁ እናመሰግናለን።
ቴክኒሻኑ ሻውንጋንግ ቻንግ እንዲሁም የፕሮግራሙ አቀናባሪ ንጉሱ ታምሬ ነው አብረውን ያመሹት።
ትግርኛ ቋንቋ ስርጭት እስከሚደርስ በዚህ በሐመልማል ሙዚቃ ቆዩ።
ሰላም
Wanna meet it, challenge 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 it,